The Voice of America.
ለጥያቄው መልስ ለጥያቄዎቻችሁ መልስ የሚሰጡት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ጥያቄዎቻችሁ ከምርጫ የጊዜ ሰሌዳ እስከ ቦርዱና የቦርዱ ሰብሳቢ ነጻነትና ገለልተኛነት ጉዳይ የሰፉ ናቸው። ምርጫው አሁን በተያያዘለት ጊዜ መቀጠል አለበት የሚሉ አሉ። ፈቀቅ ቢልም ፈቃዳቸው እንደሆነ የሚናገሩም አሉ። የብልጽግና ፓርቲ ህጋዊነትና ቅቡልነት ከጋቋያ ጉዳይም ከጥያቄዎቹ አንዱ ነው። የምርጫ ቦርዱ የፓርቲዎችን ደንቦችና መተዳደሪያዎች ምን ያህል በቅርበት ይከታተላል? የምርጫ ቦርድ የስልጣን አድማስ በምን ጉዳዮች ላይ እስከምን? ሌሎችም በርካታ ጥያቄዎቻቸው ተስተናግደዋል። አዘጋጅና አቅራቢዋ ትዝታ በላቸው ነች። የቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የጊዜውን ሰሌዳ አስመልክቶ ለተነሳው ጥያቄ ከሚሰጡት መልስ እንጀምር።
እንግዲህ ይህንን የምርጫ ሰሌዳ ለበዚህ ዓመት ለምናደርገው የጠቅላላ ምርጫ በምናወጣበት ጊዜ በእርግጥ ሰሌዳው ገና የመጨረሻ ሆኖ በእኛ በኩል አልወጣም። ምክንያቱም የምርጫ ህጉ ራሱ ሰሌዳውን አጽድቆ ለህዝብ ይፋ ከማድረግ በፊት ፓርቲዎችን ማማከር በእኛ ላይ ግዴታ ስለሚጥል ያንን ከመፈጸም አንጻር ብዙ ስብሰባዎችን አድርገናል፣ ውይይቶችን አድርገናል። ፓርቲዎችንም ብቻ ሳይሆን ሌሎች የሚመለከታቸውን የምርጫውን ስኬት ሊያግዙ የሚችሉ አካላት፣ የሲቪል ማህበራትን፣ እንደዚህ ታዋቂ ሰዎችን፣ የሚዲያ ከሚዲያም አንጻር የሚኖራቸውን አስተዋጽኦ በተመለከተ ውይይቶች አድርገናል እና በዚህ ውይይቶችም እንደገለጽ ነው በእኛ በኩል በነሐሴ ላይ የምርጫውን ቀን እንዲሆን በረቂቅ ደረጃ በምናስቀምጥበት ወቅት በጣም የሚመረጥ ጊዜ እንዳልሆነ እኛም የምንረዳው ነገር ነው። ግን በጣም በአስቸጋሪ ሁኔታም ውስጥ ቢሆን ምርጫን በህግ በተያዘለት ጊዜ ማስፈጸም ግዴታ ስላለብን የምርጫው ትክክለኝነት፣ የምርጫው አፈጻጸም ህጋዊነት እንደተጠበቀ ሆኖ እንደገና ደግሞ በህግ የተቀመጠለት ገደብም ተጠብቆ እናደርግበት የምንችለው መቼ ነው የሚለውን ብዙ ታሳቢዎችን አይተን ተመልክተን ነው ለፓርቲዎችን ይህንን አስረድተናቸዋል። በሚያዝያም ብናደርግ ደስ ይለናል፣ በግንቦትም ብናደርግ ደስ ይለናል፣ መስከረምም ቢሆን በእኛ በኩል አንጠላም። ምክንያቱም እንቅስቃሴ ላይ የሚኖረው ሳንካ ወይም የሚኖረው ተግዳሮት በዋናነት የሚያስቸግረን እኛንም ስለሆነ እውነት ለመናገር ደግሞ እቅዳችንን በምናወጣበት ጊዜ፣ አፈጻጸማችንን በምንመለከትበት ጊዜ ዋና ዋና ስራዎቻችን እንደ ተቋም ምን ምንድን ናቸው፣ መቼ ልናጠናቅቃቸው እንችላለን፣ ከህጉ ደግሞ ገደብ አንጻርም እንዴት እናደርገው እንችላለን የሚለውን በደንብ አጢነነዋል። በግንቦትም ማድረግ እንችል እንደሆነ ተመልክተናል። እንዲሁም በሰኔም እንደዛ ተመልክተናል። ግን ሁሉም እንደሚያውቀው ይህ ተቋም እንደ አዲስ የሚቋቋም ተቋምም ነው። የማሻሻያ ስራዎችንም የሚሰራ ነው እና እነሱን ከወዲሁ አከናውኖ በግንቦት የምርጫ ቀኑን ለመወሰን እና በዛን ጊዜ ለመፈጸም የማንችልበት ሁኔታ ላይ እንዳለን ስለተረዳን፣ በሌላም በኩል ደግሞ ይህን አመት አሻግረን ወደ 2013 ደግሞ ብንሄድ ህገ መንግስቱ ላይ ከተቀመጠው ድንጋጌ አንጻር የማያስሄደን ስለሆነ ተገደን ነው በዚህ ወር ላይ ለማድረግ እያቀድን ያለ ነው።
ይቅርታ እዚህ ጋር ስላቋረጥኩት ይቅርታ ጠይቃለሁ። በዚሁ ባለፈው ሳምንት ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላት በሰጡት መልስ ምርጫ ምንጊዜም ሊሆን ይችላል፣ መንግስት ከመመስረቱ አንድ ወር በፊት ሁሉ ምርጫ ሊከናወን ይችላል ብለዋል። አሁን አገሪቱ ያለችበትን የሰላም ሁኔታ እንደውም አልተወያየንም። በርካታ የአድማጭ ጥያቄዎች ይዣለሁ። ግን እንዲሁ የጊዜው ሰሌዳው ላይ ለመወያየት የግድ ግንቦትም መሆን የለበትም ነሐሴም መሆን የለበትም። ነገር ግን በህገ መንግስቱ መሰረት ሊሸጋገርና ሁሉ ተቃዋሚ ፓርቲዎች ህዝቡም ተንቀሳቅሶ ሊመርጥ በሚችልበት ሁኔታ ሊሆን አይችልም ወይ? ከዚህ ከጠቅላይ ሚኒስትሩ አነጋገር ተነስቼ ነው ይሄንንም ጠይቆት መንግስት ከመመስረቱ በፊት አንድ ወርም ቢሆን ቀደም ብሎ ሊካሄድ ይችላል የሚል ንግግር አሰምተዋል።
ይቅርታ ተስፋ የጠቅላይ ሚኒስትሩን ሙሉ ንግግራቸውን እንግዲህ አልሰማሁትም እዛ ላይ ቀጥታ ኮሜንት ማድረግ አልችልም። ሆኖም ግን እሳቸው ብለዋል ካልሹ ሀሳብም እንደተጠቀሰው ህገ መንግስቱ በግልጽ እንደሚያስቀምጠው የሚመረጠው ፓርላማ ስልጣን ከመረከቡና አባላቱ ምምለው ኃላፊነት ከሚወስዱበት ጊዜ ቢያንስ አንድ ወር አስቀድሞ ጠቅላላ ምርጫ መደረግ እንዳለበት በህገ መንግስቱ ላይ የተቀመጠ ነገር ነው። እሱን እኛ በትክክለኛ የጊዜ ገደባችን ወይም ለእኛ እንደተቀመጠ ዴድላይን አድርገን ነው የምንወስደው። እዛው ህገ መንግስቱ ላይ ደግሞ የመጪው ፓርላማ ሁልጊዜም አዲስ የሚመረጥም ሆነ የከረመን ፓርላማ ቢሆን የመጀመሪያው የስራ ቀን የሚሆነው በመስከረም ወር የመጨረሻው ሳምንት የመጀመሪያው ሰኞ ነው የሚሆነው እና በሚቀጥለው አመት ደግሞ 2013 ላይ እንግዲህ ያ ሰኞ የሚውለው ወደ መስከረም 25 ይመስለኛል እና ከዛ እንግዲህ አንድ ወር አስቀድሞ ምርጫው መደረግ አለበት ብሎ ባስገዳጅነት አንድ ወር አስቀድሞ መደረግ አለበት ሲል ከሁለት ወር በፊትም ሊደረግ ይችላል ከሶስት ወር በፊትም አስቀድሞ ሊደረግ ይችላል ግን ከዛ ባነሰ ጊዜ ውስጥ መደረግ የለበትም ማለት ነው እንግዲህ። ስለዚህ በዛ ገደብ ውስጥ ነው እኛም ይሄንን እቅድ ያወጣነው ለማለት ነው የምፈልገው። ከህገ መንግስቱ ድንጋጌ ውጪ ለማለት ምርጫ ቦርድ መወሰን የሚችልበት ሁኔታ የለም። የህገ መንግስት ማሻሻያ ወይ ሌሎች ነገሮች ለማድረግ የሚችሉት ደግሞ ሌሎች ተቋማት ናቸው። አንቺም እንደምታውቂው ትስፋ
እሺ፣ በጣም አመሰግናለሁ። ወደ ቀጣዩ ጥያቄ ልሂድ። እንግዲህ በርካታ አድማጮቻችን በፌስቡክም በኢሜይልም ባደረሱን ጥያቄ የምርጫውንና የሀገሪቱን የሰላም ሁኔታ ነው የሚያነሱት። በአሁኑ ሰዓት ኢትዮጵያ ውስጥ ውነት ተቃዋሚ ፓርቲዎች የምረጡን ዘመቻ አድርገው ህዝቡም ተመዝግቦ የሚፈልገውን ፓርቲ ለመምረጥ ይችላል ወይ? ምክንያቱም ሀገሪቱ በየቦታው ግጭት የሚታይባት ውጥረት ያለባት ሁኔታ ነው። እንዴት ተደርጎ ነው በአሁኑ ሰዓት ምርጫ የሚታሰበው የሚሉ አሉ። ለምን ምርጫ ለማካሄድ እንደወሰናችሁ እንዲያስረዱኝ ነው። አንዱን ላንብብሎት። ለምሳሌ አቶ የኔ ሰው ታደሰ የተባሉ አብዛኞች የተቃዋሚ ፓርቲዎች ምርጫ በዚህ ጊዜ ይከናወን ብለው ድምጻቸውን የሚያሰሙት የስልጣን ጥማቸው ስላልተቋረጠ ነው። ምክንያቱም ሰላም ሳይኖር እንዴት ተደርጎ ነው ምርጫ የሚካሄደው? ለሀገር ጥቅም ለሀገር አንድነት የሚሰሩ የሚያስቡ ሰዎችም እነ አቶ ልደቱ አያሌው ያሉት ሐሳብ አቀርበዋል። ስለ ሰላም ጉዳይ ነው አሁን የተቃዋሚ ፓርቲዎች መወያየት ያለባቸው የሚል ጥያቄ አቀርበዋል አቶ የኔ ሰው ታደሰ። እና የተቀሩ በርካታ አድማጮቻችንም ስለ ምርጫና ሰላም እስቲ መልሱልን።
እንግዲህ የተስፋንቺ እንዳነበብሽው በርግጣቱ የኔ ሰው ጥያቄስ ብዙ ፍሬ ነገሮች አንድ ላይ ተደራርበው ተቀምጠዋል። ግን ከኛ አንፃር ምርጫ ቦርድ የተቋቋመበትም ዓላማ የሚሰራውን ስራ ምርጫን ማስፈጸም ነው እና ያንን ኃላፊነቱን በሚወጣበት ሂደት የሚጠበቅበት ተግባራት አሉ እና ምርጫ እንዲደረግ በህግ በተቀመጠለት ጊዜ እንዲደረግ ዜጎች በነጻነት ሀሳባቸው እንዲገልጹ፣ ተወዳዳሪዎችን እንዲወዳደሩ አስፈላጊውን ነገር በራሱ አቅም የሚያደርገውን ነገር ማድረግ አለበት። ሶ እኛ የራሳችንን ኃላፊነት እየተወጣን ነው። በጣም በአስቸጋሪ ሁኔታም ውስጥ ተቋሙ እያሻሻልን በአንድ በኩል፣ በሌላ በኩል ደግሞ ትክክለኛ ምርጫ ለማድረግ የሚያስችሉትን ዝግጅቶች እያደረግን ነው። ምክንያቱም የምርጫ ቦርድ ስራው ምርጫን ማስፈጸም፣ ምርጫን ማቀድ፣ ምርጫን ማድረግ፣ የምርጫን ተሳትፎ ደግሞ ለሚፈልጉ ወገኖች አስፈላጊ ፕላትፎርም መፍጠር ነው። ከዛ አንጻር ይህን ስራ እየሰራን ነው መቆየት ያለብን። የሰላምን ሁኔታ በተመለከተ ከምርጫ ጋር አያያዝም ማለት አይቻልም። በትክክል እያያዛል፣ ግልጽ ነው። መራጮች በነጻነት ሀሳባቸውን ለመግለጽ ሰላም ያስፈልጋቸዋል። ተወዳዳሪዎች በየቦታው ተዘዋውረው ዜጎችን ለማግኘት ሰላም ያስፈልጋቸዋል። ግን ምንድን ነው አሁን እንደተገለጸው በእሳቸው ማስተያየት የሰላም ማጣት ችግር፣ የግጭቶች ያለመረጋጋት ችግር እንዳለ እንመለከታለን። ግን ያ ሁኔታ በዚሁ መቀጠል አለበት ብሎ የሚያምን ወይም በዚሁ ይቀጥላል ብሎ የሚፈልግ አካል ያለ አይመስለኝም። አሁንም እንኳን ባለንበት አስቸጋሪ ሁኔታ ያለመረጋጋት አለ በሚባልበትም ሁኔታ ውስጥ እኮ ፓርቲዎች እየተንቀሳቀሱ ነው። ብሾች እየወጡ ከፓርቲ መሪዎች ጋር እየተነጋገሩ ነው አይደለ?
ግን ወይዘሪት ብርቱካን እዚህ ጋር ላቋርጦት፣ ቀደም ብለው እንዳሉት የእናንተ ኃላፊነት ምርጫን ማስፈጸም ነው እና መጽሐፉን ተከትላችሁ ህጉን ተከትላችሁ እየሰራችሁ ነው። ግን ከዛ ባለፈ ራሳቸው ጠቅላይ ሚኒስትሩ ባለፈው ሳምንት ለምክር ቤቱ ባደረጉት ንግግር የአገሪቱ ሁኔታ የሞት የሽረት ነው፣ ተንኮል፣ ደባ፣ ሽብር የሚፈጸምበት ጊዜ ነው። በሌላ አነጋገር ደግሞ በፓርቲዎች መካከል አሁንም ውጥረት አለ። ለምሳሌ ኢዜማ የተለያዩ አካባቢዎች ሄዶ የምርጫ ቅስቀሳ ለማድረግ ወይንም ፕሮግራሙን ለማስተዋወቅ በሚሞክርበት ጊዜ የለም አይቻልም ውጣ የሚባልበት ሁኔታ አለ። ይሄ እንግዲህ አዝማሚያውን ነው ማየት ያለብንና የበለጠ ቀውስን አንድ ሀገር ውስጥ ለማስወገድ የምርጫ ቦርድስ የራሱ ኃላፊነት የለበትም ወይ? ምናልባትም ለምክር ቤቱ ሐሳብ መስጠት ወይንም ጠቅላይ ሚኒስትሩን፣ የሀገር ሽማግሌዎችን፣ የፓርቲ ኃላፊዎችን ማማከር የሌለባቸውን ኃላፊነት ነው እያመጣሁ ያለሁት ይገባኛል። ነገር ግን ከሀገሪቱ ተጨባጭ ሁኔታ በሚቀጥሉት ጥቂት ወራት ውስጥ ምርጫ ማካሄድ ይቻላል ወይ?
ትዝታ፣ ያነሳሻቸው ነጥቦች ሁሉም ሊነሱ የሚገቡ እንደሆኑ አምናለሁኝ። ከተለያየ አቅጣጫ የሚነሱ አሳሳቢ ሁኔታዎች እንደሆኑ እረዳለሁኝ። ግን ካቋረጥሽን ቦታ ልቀጥልና አሁን ባለንበትም ሁኔታ ቢሆን ፖለቲካ ፓርቲዎች ገዢውን ፓርቲ ጨምሮ በተለያየ ሁኔታ ከደጋፊዎቻቸው ጋር ከአባሎቻቸው ጋር እየተገናኙ ስብሰባዎችን እያደረጉ ነው። በጣም ትልልቅ የሚባሉ ስብሰባዎችን እየተደረጉ ነው። ስለዚህ የሀገራችን ሁኔታ ፍጹም ጨለማ ብቻ ወይ ከፓርቲዎች እንቅስቃሴ አንጻር ስናየው የማይቻልበት ሁኔታ ብቻ አይደለም ያለው ማለት ነው። አሁን የጠቀሻቸው ፓርቲዎች ጨምሮ ለምሳሌ ኢዜማ አንድ ተፎካካሪ ፓርቲ ችግሮች እንዳጋጠሙት ለምርጫ ቦርድ አመልክቷል። በተለያዩ የአማራ ክልል የደቡብም ክልል ስብሰባዎች ሊያደርጉ ሞክረው እንዳቃታቸው እንደተደናቀፈባቸው አቤቱታ አቅርበዋል። እሱን ወደፊት የምናጣራው ነገር ነው። የሚመለከታቸውንም የመንግስት አካላት ይህንን ችግር ፈጥረው ከሆነ ለምርጫው አስፈላጊ የሆነውን የነጻ የእንቅስቃሴና የፉክክር መንፈስ የሚያውቀው ስለሆነ በእኛም በኩል ዝም ብለን የምንመለከተው እንዳልሆነ ማስገነዝባቸዋለሁ። ግን ምንድን ነው ልል የምፈልገው ነገር ምንድን ነው ያለውን ጥሩ የተከፈተ ሁኔታ ማስፋትና ሙሉን ሀገር እንዲሸፍን ማድረግ ለምርጫ አስቻይ ሁኔታዎች በዛሬና እስከ ምርጫ ጊዜው እስከወሰንለት የምርጫ ቀን ድረስ እየተሻሻለና በሁሉም ቦታዎች አሁን ዛሬ ማድረግ በቻሉባቸው ስብሰባዎችን ማድረግ በቻሉባቸው ሁኔታዎች የተሻሉ የሚባሉትን ነገሮች ወደ ሌላውም የሀገራችን ክፍል ለማስፋፋት ነው ጥረት ማድረግ ያለብን። እኛ በራሳችን ይሄን ማድረግ እንችላለን ወይ? ግልጽ ነው አንችልም። ኃላፊነታችንም እኛ ላይ ብቻ የሚወድቅ አይደለም፣ አቅምም የለንም። ግን ሁሉ ኃላፊነቱን እንዲወጣ በመንግስትም በኩል ተቃዋሚዎችም ባሉበት የመንግስትም የህግ አስፈጻሚዎች ባሉበት እያንዳንዱን ችግር እንደ የችግሩ አይነትና ስፋት መፍትሄ ለማስገኘት እንሰራለን። ኃላፊነታቸውንም እያንዳንዱ አካል እንዲወጣ የምንችለውን ነገር በእኛ በኩል እናደርጋለን። ህዝቡም ደግሞ ይመለከታል። ማን ኃላፊነቱን በትክክል እንዳሉ እንዳልተወጣ የራሱን ፍርድ ይሰጣል። ግን ይሄ ያለንበት ሁኔታ የማይሻሻል ነው፣ በዚሁ እንቀጥላለን ወይም ይብስብናል ብለን አናምንም። ለማሻሻል እና የተሻለ እድል ለመራጮችም ለተወዳዳሪዎችም ለመፍጠር እንሰራለን። እውነት ለመናገር በአንዳንድ ጎኑ ለምሳሌ ፓርቲዎች ከዚህ ቀደም ከነበራቸው በነጻነት የመንቀሳቀስ ሁኔታ አንጻር የተሻሉም የሚባሉ ነገሮች አሉ አይደለ? ለምሳሌ ሁሉም ፓርቲዎች እዚህ ሀገር መጥተው መንቀሳቀስ ችለዋል። ለምዝገባ ሂደት በምንችለው መጠን ህጉ አግባብ እያገዝን ነው ያለ ነው። እነዛን የተሻሉ ሁኔታዎች ላይ መጨመርና ማስተካከል ነው የሚገባው። የሚያሳስባቸው ነገሮች ቀላልሽ ናቸው ማለት አይደለም፣ ግን መፍትሄ የሌላቸው ነገሮች ግን አይደሉም። መፍትሄውም ደግሞ እኛው መካከል ነው ያለው፣ መንግስት ጋር ነው ያለው፣ ፓርቲዎች ጋር ነው ያለው፣ የህግ አስፈጻሚዎች ጋር ነው ያለው።
እሺ፣ አመሰግናለሁ ወይዘሪት ብርቱካን። እርግጥ ነው ያሉትን መሻሻሎች እየካድን አይደለም፣ በነጻነት እየተንቀሳቀሱ ነው እንደው። ነገር ግን እንዲሁ የተቃዋሚ ፓርቲዎችን እንቅስቃሴ የተመለከተ አንድ ሌላ ጥያቄ የተላከልኝ አለ በፌስቡክ። አቶ ተድላ አስፋው ናቸው ከኒውዮርክ ነው በፌስቡክ የላኩልን። ባልደራስ ለሁለተኛ ፓርቲ ጉባኤ እንዳያደርግ የታከለው ኡማ አስተዳደር እያወከ ይገኛል። ለምንድን ነው ምርጫ ቦርድ ያላወገዘው ነው የሚሉት። ማውገዝ ያለማውገዙን ለርሶ እተውና የኢትዮጵያ ብሔራዊ ምርጫ ቦርድ ምንድን ነው ማድረግ ያለበት? ፓርቲዎች በነጻነት እንዲንቀሳቀሱ ቀደም ብሎ የኢዜማን ጠቅሼሎት ነበረ። ምንድን ነው የእርሶ መስሪያ ቤት ኃላፊነት በዚህ ላይ?
እንግዲህ ምንድን ነው እንዲህ አይነት አቤቱታዎች ከተለያዩ ተፎካካሪ ፓርቲዎች ይቀርባሉ። እኛ ደግሞ እነሱን የማገዝ በነጻነት የመንቀሳቀስ መብታቸው እንዲከበር ለእነሱ ድጋፍ መስጠት እና ችግሮቻቸውን አብረን ለመፍታት ኃላፊነት አለብን እና እንዲህ አይነት አቤቱታዎች በሚቀርቡልን ጊዜ ለማጣራት ጥረት እናደርጋለን። ከዚህ ቀደም ለምሳሌ የኦሮሞ ነጻነት ግንባር እና የአብን ፓርቲ እንዲሁ አይነት ተመሳሳይ ችግር ገጥሟቸው ነበር እና ለእኛ በጣም የሚቀለል መፍትሄ ለመስጠት ችግሮቹን በዝርዝር ማ የት ምን አደረገ የሚለውን ኃላፊነቱንም ለይቶ ለማወቅ እንዲቻል በዛ መሰረት እንዲያቀርቡ እናደርጋለን እና ከዚህ ቀደም ያቀረቡት አቤቱታ በእነዚህ በሁለት ፓርቲዎች ለሚመለከታቸው ችግሩን ፈጥረዋል ለተባሉ ሕግ አስፈጻሚ አካላት እንዲደርሱ አድርገን ታስረዋል የተባሉ በብዙ መቶዎች የሚቆጠሩ ሰዎች ነበሩ። ከነዛ ውስጥ ዝርዝሩን ለማግኘት ጥረት አድርገን መልስም እንዲሰጡበት አድርገን ብዙዎቹ በዋስ እንደተፈቱ በእስር ቤት እንደማይገኙ፣ ሌሎቹ የቀሩት ደግሞ በፍርድ ቤት ጉዳያቸው እየታየ እንደሆነ አረጋግጠን ለእኛ የወሰድነውን እንቅስቃሴ አቁመናል። ምክንያቱም ከዛ በኋላ በፍርድ ቤት ስልጣን ውስጥ መግባት ስለሚመጣ ማለት ነው። ከዛም ውጭ ደግሞ ስብሰባ ለማድረግ ሳንካ ሲገጥማቸው የሚመለከታቸውን አካላት በማነጋገር ችግሮቻቸውን እንዲፈቱ በማድረግ ብዙ መፍትሄ ያገኘንባቸው ነገሮች ነበሩ። ችግሩን መፍታት ያልቻልንባቸው አጋጣሚዎች ነበሩ። ስለዚህ ወደፊት የምናደርገው ነገር ምንድን ነው? በአድሆክ ወይም በጊዜያዊ ሁኔታ ሳይሆን በቋሚነት እንዲህ አይነት ችግሮችን የሚፈታ የጋራ መድረክ እንፈጥራለን። በአገር አቀፍ ደረጃ ጀምሮ በተለይ ወደ ምርጫው ስንደርስ በክልሎችም ወደ ታችም ወደ ወረዳ ጭምር ቶሎ ቶሎ ከስር ከስር ለፓርቲዎች የሚያጋጥማቸውን ችግር የሚፈታ የጋራ አሰራር እንፈጥራለን። የባልደራስ ግን በቀጥታ ስለተጠየቀ ባልደራስ በፓርቲነት ሙሉ በሙሉ ተመዝግቦ ቋሚ ሰርቲፊኬት አላገኘም። አሁን የቅድመ ፓርቲ እንቅስቃሴ ማለትም በፓርቲነት ለመመዝገብ የሚያስችለውን ተግባር ለመፈጸም የሚያስችለው ጊዜያዊ ፈቃድ የምንለው በአዲሱ ሕግ የተቀመጠ አሰራር አለ። ጊዜያዊ ፈቃድ ሰጥተናቸዋል። ከሰጠናቸው በኋላ የስብሰባ መደናቀፍ ወይም የመዘጋት ነገር እኛ ጋር ገጥሞናል ብለው ያቀረቡት አቤቱታ የለም። አሁን በማስታውሰው ጠቅላላ ጉባኤያቸውን ለማድረግ ስብሰባ አዳራሽ ለመከራየት በተጨማሪ የእኛን የድጋፍ ደብዳቤ እንደሚፈልጉ ገልጸውልን እሱን ጽፈናል። ከዛ በኋላ ይሄ ችግር ገጥሞናል ብለው ወደ እኛ አልተመለሱም። ከዛ እኛ ጋር ከመምጣታቸው እና ይህን ጊዜያዊ ሰርቲፊኬት ከማግኘታቸው በፊት ብዙ የነበሩ ክርክሮች፣ በእነሱም በኩል የነበሩ አቤቱታዎች እንደ ማንኛውም ሰው እንሰማለን። እኛ ግን ያው እኛ ጋር የተመዘገቡትን ፓርቲዎች እኛ እውቅና የሰጠናቸውን ፓርቲዎች በተመለከተ ነው የሚያቀርቡልን አቤቱታ በመመሪያው በስርዓቱ ተቀብለን የምናስተናግደው እና በዛ መልኩ እንዲታይ ይፈልጋለሁ።
እሺ፣ አጠር ያለ እንደገና ባልደራስን የተመለከተ ጥያቄ አለኝ። አቶ ጀዋር መሐመድ የኢትዮጵያ ዜግነት ሰርቲፊኬታቸውን እንዲያሳዩ እንደተጠየቁ ሁሉ የባልደራስን ምክትል የአሜሪካ ዜጋ ናቸው፣ ለምን አልተጠየቁም የሚል ጥያቄ አቶ ደመረ አብዲ ከጀርመኒ ደርሶናል። የነሱ ምክትል የሆነው ግለሰብ አሜሪካዊ ሆነ ስለዚህ ግነቱ ያልተጠየቀ የሚል ጥያቄ አቀርበዋል። ገና ሬጅስተር አላደረገም ነው የሚሉት ባልደራስ?
አዎ፣ ለረጅም ጊዜ ቢኖር እንደው በአጠቃላይ ዜግነትንና የፓርቲዎችን ሬግሌት የምናደርግበትን አሰራር በተመለከተ ሶፋሪቲ ብናገር ደስ ይለኝ ነበረ።
ይግለጹልኝ፣ እኔ ጊዜ አለኝ።
ምንድን ነው እንግዲህ ፓርቲዎች በሚመዘገቡበት ጊዜ ማሟላት የሚገባቸው ፍሬ ነገሮች አሉ። ከዛ ውስጥ አንዱ የመለመሏቸው አባላቶቻቸው፣ አመራሮቻቸው የኢትዮጵያ ዜግነት ያላቸው መሆኑን፣ የእድሜያቸው ለአባልነት የደረሰ መሆኑን 18 ዓመት እና ከዛ በላይ መሆኑን ማለት ነው፣ ቋሚ ነዋሪዎች መሆናቸውን በተወሰነ አካባቢ እና ባቀረቧቸው ክልሎች፣ በእኛ ህጎች፣ በተለያዩ ህጎች የፖለቲካ ፓርቲ አባል መሆን የማይችሉ ሰዎች ያልመለመሉ መሆኑን፣ ለምሳሌ ዳኞች አልመለመልንም፣ አቃቤ ህግ አልመለመልንም ሲሉ ያን አረጋግጠው ማቅረብ አለባቸው። እስካሁን በነበረው የምርጫ ቦርድ አሰራር ሙሉ ሪፖርት ስለ አባላቶቻቸው ዝርዝር የሚያቀርቡበት አሰራር አልነበረም። ከዛ አንጻር ምርጫ ቦርድ ሲከታተለው ነበር ማለት አልችልም። የዜግነትን ጉዳይ በተመለከተ ማለት የአመራሮችን በእርግጥ የሚመለከትበት አግባብ ነበረ። አሁን በአዲሱ ህግ መሰረት እያንዳንዱ ፓርቲ ከሚያስገባቸው ሰነዶች አንዱ 4000 ፓርቲ አባል ኖረው 10000 ኖረው ሚሊዮኖችን ኖረው እነዚህን ዜግነታቸውን ተመልክቼ አረጋግጬ ነው ያስገባሁት ብሎ ኃላፊነት ወስዶ ቃለ መሐላ አፊዳቪት ያስገባል። ያ ትክክለኛ ያልሆነ መረጃ ደግሞ ካመጣ በህግ የሚያስጠይቅ ነው የሚሆነው። ይህንን እያሟሉ ነው ፓርቲዎቹ በሂደት። በዚህ ሁኔታ ውስጥ እያንዳንዱን ሰው ከሌ ዜጋ ነው ወይ አይደለም ወይ ብሎ የሚያጠራጥር ሁኔታ ካላገኘ ምርጫ ቦርድ እየተነሳ የሚጠይቅበት አግባብ የለም። የአቶ ጀዋርንም በተመለከተ ፓርቲውን ማስረጃ አንጣ ወደ ማለት የሄደው ራሱ ፓርቲው አቶ ጀዋርን በአባልነት ተቀብለናል ባለበትና መግለጫ በሰጣበት ጊዜ እዛው ጎን ለጎን ኢትዮጵያዊ ዜግነታቸውን መልሰው የማግኘቱን ሂደት ደግሞ እየተከታተሉ ነው፣ አልተጠናቀቀም ብሎ በአደባባይ ሁሉም እኛም ሌሎች ፓርቲዎችን መንግስት እንደሚያውቀው ሁኔታ ለሁሉም ግልጽ በማድረጉ እና እኛም ያንን በማየታችን የጀመርነው ነገር ነው እንጂ ሰው በሰው እየሄድን የምናጣራበት ሁኔታ አልነበረም። በፓርቲውም በኩል ከመነሻው ይሄ ነገር ስላልተካደ እዛ መሰረት ነው ማስረጃ እንዲያመጡ የጠየቅናቸው። ወደ ባልደራስ ስንመጣ ግን እንዳልኩት ቅድም ያልተመዘገበ ፓርቲ ነው። መሪዎቹና ከሌ ናቸውም ተብሎ ተመርጦ አልቀረበልንም። ከዛ አንጻር ቅድም ያልኩትን ሰነድ ገና አላቀረበም። አባላቶቼ፣ መሪዎቼ ኢትዮጵያውያን ናቸው ሲል ያቀረበው ነገር የለም። መነሻ የሚሆን ወደ 200 ሰው የሚሆን አስፈርሞ አምጥቶ ገና ጊዜያዊ ፈቃድ ነው የወሰደው እና ወደፊት የሚያስጠይቅ ነገር ካለው ያላሟላው ነገር ካለው እና ዜጎች ያልሆኑ ሰዎች ተመዝግበው ከተገኙ መደበኛውን ሂደት ተከትለን ተገቢውን እርምጃ የምንወስድ ነገር ነው የሚሆነው ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻቸው እየሰጡ ያሉትን መልስ ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ ለጥያቄው መልስ ይቀጥላል። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። ሌሎችም ማህበራዊ መገናኛዎች ላይ በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ እየሰጡ ያሉ መልሶችን ነው እያደመጣችሁ ያላችሁት። በዚህ ምሽት ክቡራትና ክቡራን አድማጮች አዘጋጅና አቅራቢዋ ትዝታ በላቸው ነች። ዝግጅቱ አሁን ይቀጥላል ከቆመበት።
እሺ ወይዘሪት ብርቱካን፣ ቀጣዩ ጥያቄ በፌስቡክ ነው የመጣልን። አቶ ጌቱሽ የብልጽግና ፓርቲ በተለያዩ ወገኖች ህገ ወጥ ፓርቲ እንደሆነ የመመስረቻ ጉባኤ እንዳላካሄደ አመራርም እንዳልመረጠ በሚዲያ እየተነገረ ይገኛልና የብልጽግና ፓርቲን ህጋዊነት በዝርዝር እንዲያስረዱን በትህትና ጠይቃለሁ ይላሉ። በተጨማሪም የሀገሪቱን የምርጫ ህግ አክብሮ በማይንቀሳቀሱ ፓርቲዎች ላይ ቦርዱ የሚወስደው ህጋዊ እርምጃ ምንድን ነው?
እና ይህን ጥያቄ ደጋግሜ ሰምቻለሁ። እንግዲህ እሳቸው በዝርዝር ይብራራላችሁ ነው የፈለጉት። ስለዚህ ፓርቲ ከመናገሬ በፊት ፓርቲዎች ሁለትና ከዛ በላይ የሆኑ ወደ አንድነት መጥተው ሲዋሃዱ የሚያሟሉት ነገርና የሚያሟሉት ሰነድ የሚያቀርቡት ማስረጃ ዲፓርቲ ገና ከዜሮ ከስክራሽ ተቋቁሞ ሲመጣ ከሚያቀርበው ማስረጃ በህጋችን ላይ የተለያየ ይዘት ነው ያለው። አዲስ ፓርቲ ሲቋቋም ያቋቋሙት ሰዎች ፈቃዳቸውን እንዴት እንደገለጹ፣ መሪዎቻቸውን እንዴት እንደመረጡ፣ ደንቦቻቸውን እንዴት እንዳጸደቁ፣ ስለ ግለሰቦቹ እና ያን እዛ ላይ ባተኮረ ሁኔታ ተቀመጠ ነው የህጉ አሰራር። ወደ ውህደት ደግሞ ስንመጣ የሚዋሃዱት ፓርቲዎች የነሱ አባላት መብታቸውን እንዳይነካ በመረጧቸው መሪዎቻቸው ባቋቋሟቸው የውሳኔ ሰጪ አካላት ይህንን ውህደት ተቀብለውታል ወይ የሚለውን በዋናነት ማረጋገጥ ይፈልጋል ህጉ። ትክክልም ነው። ምክንያቱም አባላቶቹ ሳይፈቅዱ ከላይ ያሉ ሁለት ሶስት ሰዎች አፍርሰውባቸው ፓርቲዎቻቸውን ወደ ሌላ እንዳያሸጋግሩባቸው ማለት ነው። አሁን በዚህ በብልጽግናን በተመለከተ እንግዲህ 8 ፓርቲዎች ናቸው አንድ ላይ የመጡ። እነዚህ ፓርቲዎች ጠቅላላ ጉባኤ አድርገው በህጋቸው በደንባቸው በእያንዳንዳቸው ደንብ መሰረት ጠቅላላ ጉባኤ አድርገው የብልጽግናን ፕሮግራም የብልጽግናን ደንብ አጽድቀው እኛ ፈርሰን ይሄ ፓርቲ ይቋቋም ሲሉ ወስነዋል። ይህንን ደግሞ በማስረጃ አሳይተዋል። የኛም ታዛቢዎች በቦታው ተገኝተው ይህን ነው አረጋግጠዋል። ስለዚህ በህጉ ላይ የተመለከተው ሂደት አሟልተዋል ማለት ነው። አመራርን በተመለከተ ይሄው ፓርቲ ውህደቱ በሚፈጸምበት ጊዜ ወደፊት ጠቅላላ ጉባኤያችንን እስከምናደርግ ድረስ ቀደም ሲል ኢህአዴግን ይመሩ የነበሩ ሊቀመንበሩና ምክትል ሊቀመንበሩ በዛው ይቀጥሉልን ብለው በህጉ መሰረት መቅረብ ባለበት የጋራ ስምምነት ወይም የውህደት ስምምነት የሚባለው ሰነድ ላይ ጠቅሰው 8 ፓርቲዎች ፈርመው ይሄን ደግሞ ለጠቅላላ ጉባኤያቸው ተገልጾ ቀርቧል። የምክር ቤት አባላቶቻቸውም ዝርዝር እንደዛው ቀርቧል። የስራ አስፈጻሚዎቻቸውም እንደዛው ቀርቧል። እና እነዚህን ሰነዶች በነገራችን ላይ በጣም ሰፊ ሰነዶች ናቸው። በዝርዝር ተመልክተናል። እኔ ብዙ ጊዜ እንደምለው ጋዜጠኞችም ኮፒያቸውንም ሁላ ወስደው በቅርበት ተመልክተው እንዲያጠኑትና ለህዝብም የተሟላ መረጃ እንዲሰጡ አበረታታለሁ ከዛ አንጻር። ስለዚህ ምንድነው ሳጠቃልለው በውህደት ሊሟሉ የሚገቡ ነገሮች በዚህ ሂደት ተሟልተዋል። ጠቅላላ ጉባኤዎች ተደርገው የድርጅቱ ፕሮግራም አዲሱ ውህድ ድርጅት ማለት ነው የድርጅቱ ደንብ ጸድቆ የሽግግር ጊዜ የአመራር ሁኔታውም እንደዚሁ በስምምነት በፓርቲዎቹ መካከል በቀድሞ በነበሩ ተፈራሾቹ ፓርቲዎች መካከል በተደረገ ስምምነት ጸድቆ የአመራሮቹም አባላት ዝርዝር ቀርቦ በህጉ ድንጋጌ በ91 መሰረት የተፈጸመ ነው። ከዛ ውጪ ፓርቲዎች ሲዋሃዱ ውህዱ ፓርቲ ጠቅላላ ጉባኤ አድርጎ ያቅርብ የሚል የተለየ የህግ ድንጋጌ ስለሌለ ያንን አልጠበቅንባቸው። ቅድም እንዳልኩት የውህዱ ፓርቲ አስፈላጊ ሰነዶች በሙሉ ፈራሾቹ ፓርቲዎች ቀድመው ተነጋግረው ያጸደቁት ስለሆነ በእነዚህ ፓርቲዎች ውስጥ ተካተው የነበሩት በሚሊዮኖች የሚቆጠሩ አባላት በዛ ጠቅላላ ጉባኤ አማካኝነት ሀሳባቸውን ገልጸዋል። ይህ ደግሞ ለህጉ በቂና በህጉ መሰረት የተፈጸመ ነው ብለን አረጋግጠን ነው የመዘገብ ነው ብልጽግናን ማለት ነው። በነገራችን ላይ የፓርቲዎቹ ውህደት ቅድም እንዳልኩት በትክክል ካልተፈጸመ ሊጎዳ የሚችለው ቀደም ሲል የነበሩትን ፓርቲዎች በውስጡ ያሉትን አባላት ፍላጎታቸውን የማያንጸባርቅ ከሆነ ነው ዋናው። እና ህጉም ደግሞ የእነሱን ፍላጎት መረጋገጡን ስለሚፈልግ ነው በጠቅላላ ጉባኤያቸው ውህደቱ በደንባቸው መሰረት መጽደቅ አለበት የሚለው ዋና ቅድመ ሁኔታ ተደርጎ የተቀመጠው። ከዛ አንጻር የፓርቲዎች ጠቅላላ ጉባኤ አጽድቆታል። ከፓርቲዎቹም በኩል የቀረበ ምንም አይነት አቤቱታ የለም እና ህገወጥ ነው የሚለውን ነገር ብዙ ጊዜ ይሰማዋለሁ። ከነዛ ከተዋሃጅ ፓርቲዎች ውጭ ካሉ ሰዎች ወይም አደረጃጀቶች የሚሰማው ነገር ነው እንጂ መብታቸው በቀጥታ ከዚህ ሂደት ጋር ከተያያዙ ከራሳቸው ከአባላቱ ወይም ከፈረሱት ፓርቲዎች አካላት የመጣ አይደለም እና እንደው በአንዳንድ በኩል ከማይመለከተውም አካል የመጣ አቤቱታና ቅሬታ ነው ብዬ ወስደዋለሁ። እንደዛም ሆኖ ግን ያው እንዳልኩት ከዚህ እንዳብራራሁት በህግና በህግ ብቻ የተፈጸመ ውህደት ነው።
እሺ እሺ፣ አመሰግናለሁ እንደው ዘርዘር አድርገው ስላስረዱን። እንዳሉትም ደግሞ ጋዜጠኞች በተደጋጋሚ እርሶም ጋር ደውለን ማብራሪያ የሚጠይቁ ጉዳዮችን ተደጋግሞ ሲብራሩ ነው ህዝቡም ከግንዛቤ ሊደርስ የሚችለው። አቶ ጌቱ ሌላም ጥያቄ አቅርበው ነበር። በህጋዊ መንገድ የማይንቀሳቀሱ ፓርቲዎችን ቦርዱ ምን እርምጃ ሊወስድባቸው ይችላል? የማስፈጸም አቅሙስ ምንድን ነው ብለው ጠይቀዋል አቶ ጌቱ። ከሳቸው ጋር ተመሳሳይ ጥያቄ ያቀረቡ ነው ተገልብጦ ሲታይ ማለት ነው ከጊቤ ጅማ አንድ ማህበረሰብ አንድን ፓርቲ አልፈልግም በኔ ክልል ውስጥ መንቀሳቀስ አትችልም ብሎ አንድ ማህበረሰብ ሊከለክል አይችልም ወይ? በኢትዮጵያ ምርጫ ህግ የግለሰብ መብትና ግዴታ ምን ያህል ነው ብለው ጥያቄ አቅርበዋል። ሲገለባበት ጥያቄው ተመሳሳይ ስለሆነ አጠር አድርገው ቢያስረዱን።
የመጀመሪያውን ጥያቄ ለመመለስ እስካሁን ባነበርንበት ሁኔታ ፓርቲዎች ይሰሩበት የነበረውን የነበረባቸውን ችግር ታሳቢ በማድረግ በእኛ በኩል ገና ፍቃድን ሳያገኙ እንዲንቀሳቀሱ አስቻይ ሁኔታን በመፍጠር በጣም ብዙ በእገዛው ላይ ነው እያተኮር ነው ማለት እችላለሁኝ። ከነበርንበት የፖለቲካ ሁኔታ በጣም ዝግ በሆነ በጣም አስቸጋሪ በሆነ ሁኔታ ውስጥ በተለይ ተፎካካሪ ፓርቲዎች ግማሾቹም እስር ቤት ግማሾቹም ስደት የቆዩ ከመሆኑ አንጻር ራሳቸውን ለማደራጀት እድሉን ለመስጠት ሞር ማገዙ ላይ እያተኮርንበት ሁኔታ ነው እስካሁን ያለው እና ህጉም ደግሞ ብዙ በመሻሻል ስለነበረ በመቆጣጠሩ ላይ አተኩረን ሰርተናል ብዬ ማለት አልችልም። ግን አሁን ያው ሁሉም በህጉ ላይ የተመለከቱትን ሁኔታዎች እያሟሉ ሰርተፊኬታቸውንም እያገኙ በአንጻራዊነት ያለውን የመንቀሳቀስ ነጻነትን እየተጠቀሙ ሁሉንም የምዝገባ ሂደት እያጠናቀቁ ይገኛሉ። ስለዚህ ከዚህ በኋላ በቅርበት እና በጥንቃቄ ህጉን ማስፈጸምና በህጋዊ ሁኔታ መንቀሳቀሳቸውን የመከታተል ኃላፊነታችንን እኩል ትኩረት እንሰጠዋለን። ይህንን መግለጽ እፈልጋለሁኝ እና የአቅሙን ጉዳይ ጠያቂው በትክክል አንስተውታል። ምክንያቱም ምርጫ ቦርድ አገሪቱ በሙሉ ላይ የሚደረጉትን የፖለቲካ ፓርቲዎች እንቅስቃሴ የማስተዳደር ኃላፊነቱ የሚሸፍን ይሆናል። ግን በዛ ሁላ ቦታ አቅም አለው ማለት እንዳልሆነ ግልጽ ነው እና የእሳቸው ጥያቄ ከየት እንደሚነሳ ይገባኛል። ግን ፖለቲካ ፓርቲዎች ሊያከብሯቸው የሚገባ የስነ ምግባር ድንጋጌዎች አሉ። የንግግር ነጻነታቸው እንደተጠበቀ ሆኖ ለምሳሌ ግጭትን መቀስቀስ የለባቸውም፣ ሁከትን ማስነሳት የለባቸውም፣ ስም ማጥፋትን መታቀብ አለባቸው። እነዚህ የመሳሰሉ ብዙ የህግ ድንጋጌዎች አሉ። እነዛን የሚጥስ ፓርቲ በሚኖርበት ጊዜ የምንከታተልበት መንገድ ረቂቅ ህግ አለ፣ ደንብ እያወጣን ነው እና ሌሎች ፓርቲዎችም አቤቱታ የሚያቀርቡበትን የዜጎችም አስተያየቶቻቸውን የሚሰጡበትን በማስረጃ እየተጣራ ደግሞ አስፈላጊ እርምጃ ቦርዱ እንደየጥፋቱ መጠን የሚወስድበት ሁኔታ ይኖራል። ከዚህ በኋላ የህጉ አፈጻጸም ትንሽ ጠበቅ ይላል ብዬ ማስቀመጥ እፈልጋለሁኝ። ሁለተኛው ጥያቄ አንድ ማህበረሰብ አንድን ፓርቲ ከአካባቢ ልትንቀሳቀስ አትችልም ሊል አይችልም ወይ የሚል ጥያቄ። እኛ እንግዲህ ህግ አስፈጻሚ ነን እና የምንሰራቸው ነገሮች በሙሉ በህግ የተሰመሩ ናቸው። አንዱ ነገርም ከምንሰራው ስራ ፓርቲዎች በህግ ማሟላት የሚገባቸውን ነገር አሟልተው በአገራዊ ፓርቲነት ማለትም በአገሪቷ በሙሉ ለመንቀሳቀስ ወይም ደግሞ በክልላዊ ፓርቲነት በአንድ ክልል ለመንቀሳቀስ የምንመዘግብ አካል ነን። በህገ መንግስት የተቋቋምን መስሪያ ቤት ነን። ይህንን ነገር ህጉደኛ ስልጣን ከሰጠን በኋላ አንድ ፓርቲ መዝግበን አንድ ማህበረሰብ አልፈልገውም ይህን ፓርቲ ሊል ይችላሉ የሚለው የትክክለኛ ህጋዊ አግባብ አይመስለኝም። አንደኛው ማህበረሰቡ እንደዚህ አይነት መብት አለው እንኳን ቢባል መብት አለው ማለት አይቻልም። ምክንያቱም በህግ አንዴ አንድ ፓርቲ በህግ እስከተንቀሳቀሰ ድረስ እና እስከተመዘገበ ለፓርቲ የሚሰጠው መብት የፖለቲካ መደራጀት መብት ይኖረዋል። ማህበረሰቡ እንደዚህ አይነት መብት ይኖረው እንኳን ቢባል እንዴት ነው የሚገልጸው? የማህበረሰቡ ወኪል ማን ነው? በየትኛው ምርጫ በየትኛው አሰራር ነው የሚሆነው? እና ይሄ በፍጹም የአሳብ ነጻነትን በነጻነት የመደራጀት መብትን የግለሰቡን የቡድን ነጻነትን ሁሉንም የሚነካ ነው እና ትክክለኛ አሰራር አይደለም፣ ተናገድም የለበትም ባለን የፖለቲካ ማህበረሰብ ውስጥ ማለት ነው። እና ምናልባት ማህበረሰቡ እንግዲህ ጠያቂው ምን እንዳሰቡ አላውቅም፣ ፓርቲው በእኛ በእኔ አካባቢ በሚንቀሳቀስበት ጊዜ የፈጸመው ችግር አለ ወይም የተላለፈው ህግ አለ ወይም ደግሞ አላግባብ የጎዳን ነገር አለ የሚልበት ሁኔታ ካለ በወኪሉ አማካኝነት ለሚመለከተው አካል ፍርድ ቤትን ጨምሮ የእኛ መስሪያ ቤት ጨምሮ አቤቱታ ሊያቀርብ ይችላል። ያ ፓርቲ ደግሞ ህገወጥ ተግባር ከፈጸመ ያው ቅጣት ሊደርስበት ይችላል፣ ሰርቲፊኬቱን እስከ ማጣት ድረስ ማለት ነው። ግን አትመጣም ብሎ መከልከል እንደ መብት ልንወስደው የምንችለው ትክክለኛ የሰለጠነ የፖለቲካ አካሄድም ሊሆን የሚችልበት አግባብ የለም።
ህጋዊም አይሆንም።
ህጋዊ መሆኑ ልክ ነው።
አመሰግናለሁ ወይዘሪት ብርቱካን። ሁለት ጥያቄዎች ናቸው የሚቀሩኝ። ትላንትና ፍሪደም ሀውስ አንድ መግለጫ አውጥቶ ነበረ። አሜሪካ መንግስት የኢትዮጵያን ምርጫ በገንዘብ ለመርዳትና ሰላማዊ ሆኖ እንዲጠናቀቅም የሚፈልግበትን ሰነድ ያወጣው ምርጫው ሰላማዊ፣ ፍትሃዊ፣ ሚዛናዊ የሚሆንበትን መግለጫ አውጥቷል። ምንድን ነው የተወያያችሁ ከፍሪደም ሀውስ ጋራ? አጠር አድርገው ይዘቱን ቢገልጹልኝና ተፈጻሚነቱስ ምን ያህል ነው የሚለውም ቢያስረዱኝ።
ይቅርታ የምጠይቀው ስስታ፣ ይሄን የተባለውን ሰነድ በእርግጥ አገና አላየሁትም። ይዘቱን ግን የኢትዮጵያ የምናደርገው የምርጫ ሰላማዊ እንዲሆን፣ ነጻ እንዲሆን፣ የዜጎች መብት እንዲያረጋግጥና ተአማኒ እንዲሆን በጣም ብዙ የሚያግዙን አጋዦች አሉን፣ አጋሮች። ከዛ ውስጥ የአሜሪካ መንግስት አንዱ ነው እና በቁሳቁስም በገንዘብም እነሱ ደግሞ በዚህ በምርጫና በዲሞክራሲ ፕራክቲስ ከኛ የተሻለም ልምድ ስላላቸው ባለሙያዎችም ስላላቸው ከዚህ አንጻር የአሜሪካ መንግስት ድጋፍ እያደረገልን ይገኛል። በከዛ በጣም ምስጋናችን እየላቀ ነው። እነሱም ብቻ አይደሉም፣ የአውሮፓ ህብረትም እንደዛው፣ ሌሎችም የአውሮፓ ሀገራት እንደውም ሰብሰብ ብለው አንድ ላይ በተባበሩ መንግስታት የልማት ድርጅት ወይ ዩኤንዲፒ የምንለው አማካኝነት እገዛ ይሰጡ ነው። ስለዚህ ከዛ አንጻር ይመስለኛል ይሄ ሀሳብ የተሰነዘረው። እነሱ የሚያደርጉልን እገዛ ከሀሳብም በአጠቃላይ ከሞራል ድጋፍም በቁሳቁስም አንጻር በእኛ በኩል በጣም ጥሩ ውጤት እና ጥሩ የሆነ ኢምፓክት ያለው ነገር እንደሆነ ለመግለጽ የምችለው።
እሺ፣ የመጨረሻ ጥያቄ ነው ወይዘሪት ብርቱካን። የተወሰኑ ሰዎች በቦርዱ ነጻ መሆንና ገለልተኝነት ላይ ጥያቄ አላቸው። ለዚህም የሚያነሱት ምክንያት ከእርሶ ጀምሮ ቦርዱ የተሰየመው በጠቅላይ ሚኒስትሩ ነው፣ እንዴት አድርጎ ለሁሉም ፓርቲዎች ነጻና ወገንተኛ ላይሆን ይችላል የሚል ነውና እስቲ ለዚህ ትችት ያሉትን መልስ ይስጡኝና እናጠቃልላለን።
እንግዲህ ሁለቱን እስቲ ለየት አድርጌ ለመናገር ልሞክር። ተቋማዊ ነጻነት ብዙ መገለጫዎች ያሉት የብዙ ነገሮች ድምር ውጤት ነው የሚሆነው። የቦርዱ ነጻነት ከተመሰረተበት ህግ ነው አንዱ የሚመነጨው። ዝርዝሩን ለማንሳት አልፈልግም። ይሄ ምርጫ ቦርድ አደረጃጀቱ እንደገና ተቀይሮ በጣም ብዙ ባለሙያዎች እንዲያዩት ተደርጎ ራሳቸው ፓርቲዎችም አደረጃጀቱንም መምሰል አለበት በፊት ከነበረው ችግር እንዲላቀቅ የሚለውን አስተያየት ሰጥተውበት እንደገና እንዲደራጅ የሚያስችለው ህግ ወጥቷል። እና እዛ ውስጥ ነጻነትን በዘለቄታነት የሚያረጋግጡ በጣም ወሳኝ የሆኑ መርሆች ተካተዋል። አንዱ የቦርዱ አባላት የሚመረጡበት ሂደት ነው። እሱም ምንድን ነው? ከዚህ ቀደም በነበሩት ሁኔታዎች ጠቅላይ ሚኒስትሩ በህገ መንግስቱ ባላቸው ስልጣን መሰረት ከዚህ በፊትም የነበሩ ጠቅላይ ሚኒስትሮች የነበራቸው መብት ነው። ለዶክተር አብይ ብቻ የተሰጠ አይደለም፣ ህገ መንግስት ላይ ተቀመጠ መርህ ነው። ሆኖም ግን ያንን ስልጣን በሚጠቀሙበት ጊዜ የፓርቲዎችን ሀሳብ እንዲያካትቱ ህጉ ግድ ስለማይላቸው ተቃዋሚ ፓርቲዎች በጣም ብዙ ጊዜ አቤቱታ የሚያቀርቡበት ሁኔታ ነበረ። ያንን በመቀየር ጠቅላይ ሚኒስትሩ በግዴታ በሚሆን ደረጃ ፓርቲዎችን እንዲያማክሩ እንደውም የቦርዱን አባላት ለፓርላማ ከማቅረባቸው በፊት ሾርት ሊስት ተደርገው ያንን መጀመሪያ ለፓርቲዎች እንዲያቀርቡ በጣም ረጅም የሆነ አሳታፊ የሆነ የምልመላ ስርዓት እንዲከተሉ የሚያደርግ ህግ ወጥቶ በዛ መሰረት ነው የኔ ስራ ባልደረቦች የተመለመሉት። ከዛም በኋላ በጠቅላይ ሚኒስትሩ አማካኝነት ለፓርላማ ቀርበው የተሰየሙትና የተሾሙት። ይሄ በጣም ትልቅ ለውጥ ነው። በጀትን እንደተመለከተ ለምሳሌ አንድ ኢትዮጵያ የተቋም ነጻነት የሚገለጸው የራሱን በጀት ቀጥታ ለፓርላማ ማቅረብ ሲችል አስፈጻሚው ተጽዕኖ የሚያደርግበት ሁኔታ ውስን ሲሆን ነው አንዱ ተቋማዊ ነጻነት መገለጫው። ያንን ህግ ውስጥ እንዲካተት ማድረግ ችለናል። ለመጀመሪያም ጊዜ የበጀታችንን ቀጥታ ለፓርላማ ነው ያቀረብነው። ፓርላማውም ደግሞ ጥያቄያችንን ከሞላ ጎደል ተቀብሎታል። እንደ ትንሽ ለመግለጽ ያህል ነው ይሄ ነጻነትን የሚያንጸባርቅ የህግ ድንጋጌው። ከዛም ውጭ እንግዲህ ፓርቲዎች ተሳትፎ የሚያደርጉበት ሁኔታም እንደዛው እና ጠቅላይ ሚኒስትሩ በዚህ ውስጥ ቁልፍ ሚና ስላላቸው ለሿሚያቸው ብቻ ያገለግላሉ ተብሎ መገመት በፍጹም ያለበት አይመስለኝም። ምክንያቱም ለአንድ አካል ጥቆማን የማቅረብ ኖሚኔት የማድረግ ለአንድ የመንግስት አካል ኃላፊነትን የመስጠት በኛ ሀገር ብቻ የተቀመጠ አሰራር አይደለም። ግን ሌላም የመንግስት አካል ደግሞ ያንን ቼክ የሚያደርግበት በኛ ጉዳይ ጠቅላይ ሚኒስትሩ እጩ ያቀርባሉ፣ ፓርላማው ያጸድቃል። እሱ ደግሞ አሁን ካለበት የፓርላማ ሁኔታ የተለያዩ አስተሳሰቦች የሚንጸባረቅበት ስላልሆነ ስለማይበቃ ፓርቲዎች ከፓርላማ ውጪ ስላሉ ፓርቲዎች ሀሳባቸውን መግለጽ አለባቸው የሚለው ትክክለኛ ነገር ይመስለኛል። እና በእኔ ሹመት ላይ ሆነ በኋላም በስራ ባልደረቦች ሹመት ላይ የፓርቲዎችን ሀሳብ ተጠይቋል፣ ተሰምቷል። ይህ እንግዲህ አንዱ ነገር ነው። ግን ከዛ በላይ ደግሞ ገለልተኝነት የሚታይበት የሚለካበት ነገር ምንድን ነው? በተግባራችን ነው። እያንዳንዱ ተግባራችን ሁልጊዜ አንዱን ወገን ለመጥቀም ሆኖ ከተገኘ ያ በደንብ ሚዛን የሚደፋ ነው የሚሆነው። የዛን ጊዜ ማንም በህሊናው የሚፈርድ ዜጋ፣ ተቋም፣ ጋዜጠኛም ፖለቲከኛም ተነስቶ አዎ ባላ አድሎ ያደርጋሉ ገለልተኛ አይደለም ማለት ይቻላል። ግን እያንዳንዱ ስራችን ይመዘን ባይ ነኝ እኔ። እዚሁ በግርድፉ እንዲህ ስለሆነ እንዲህ ነው መባል የለብንም። ከዚህ በፊትም የነበረን ጥሩም ስም ካለን በዛም ብቻ አይደለም መታየት ያለብን፣ በተግባር ነው። እያንዳንዱ ስራችን በህዝብ ፊት ነው የምናደርገው። ተመዝኖ አድሏዊ አለመሆኑ መረጋገጥ የሚችል ነገር ነው እና ገለልተኝነታችን ደግሞ ገና ወደፊትም የሚታይ ነገር ነው ብዬ በእርግጠኝነት መናገር እችላለሁ።
እሺ፣ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ሰፋ ያለ ጊዜ ወስደው ለአድማጮቻችን በርካታ ጥያቄዎች መልስ ስለሰጡን በአድማጮች ስም አመሰግናለሁ።
እኔም በጣም አመሰግናለሁ ትዝታ። በጣም ጥሩ ውይይት ነው ያደረግነው። እግዚአብሔር ይስጥልኝ።
አሜን።
የምርጫ ቦርድ ሰብሳቢን ወይዘሪት ብርቱካን ሚደቅሳን እንዲሁም አዘጋጅና አቅራቢዋን ትዝታ በላቸውን አመሰግናለሁ። ክቡራትና ክቡራን አድማጮች፣ ንግግሩ ይቀጥላል፣ አልተቋጭም። የእናንተንም አስተያየቶች በተጨማሪ እንጋብዛለን። ተሳትፉ።